Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዕለተ ማክሰኞ ሰኔ 2209 ዓ ም ዝግጅታችን ነው ጀምረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና
አሉላ ከበደንን። ጤና ይስጥልኝ።
ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወሰኑ።
የህሊና እስረኞች አሉ የሚል ካለም አሁንም የምንቀበለው አይደለም። የፖለቲካና የህሊና እስረኛ የለንም። ህግና ስርዓት ማስከበር ሂደት ውስጥ ከህግ ውጭ የታሰረ ሰው አለ ብላቸው የምታምኑ ከሆነ ማቅረብ ያለበት አካል በሙሉ አይቶት ይጣራ። በህግ ስር የታሰረ ከሆነና ህግ የተላለፈ ከሆነ መጀመሪያ ህጎቹ ላይ ነው የምንዋየው፣ አፈጻጸሞቹ ቀጥሎ የሚታዩ ነው በሚል ነው።
አቶ ሽፈራው ሽጉጤ የኢህአዴግ ዋና ተደራዳሪ ናቸው። በሌላ በኩል ደግሞ በድርድሩ የማይካፈሉት ፓርቲዎች ገዢው ፓርቲ አባሎቻችንና መሪዎቻችን አስረው እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ይላሉ።
መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን፣ በየቦታው የታጎሩት፣ መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በጸረ ሽብር አዋጅ ተብሎ አስታኮ እስር ቤት የገቡና የሚማቅቁ ወገኖች ናቸው።
አቶ ሙላቱ ገመቹ ናቸው የሰማችኋቸው። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባዎች ይዘናል። ለአርዕስተ ዜናው አሉላ።
በሳምንቱ መጨረሻ በአዲስ አበባ የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ዋናውን ድርድር ለመጀመር ወሰኑ። የሽብር ህጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአዴግ ግን በፖለቲካና ህሊና እስረኞች በሚል ርዕስ የቀረበውን መነጋገሪያ አጀንዳ እንደማይቀበል ገለጠ። ሶሪያ ባለፈው ሚያዝያ ወር ካን ሼኩን በተባለ ስፍራ ከ80 በላይ ሰዎች የተገደሉበትን የመሰለ የኬሚካል መርዝ ጥቃት ለመፈጸም የሚያስችሉ መሰናል ተካሂዶ ሻሪያት በሚገኘው የአውሮፕላን ማረፊያ ማየቷን ዩናይት ስቴትስ አመለከተች። የሚሉት ከርዕሰ ወሬዎች ውስጥ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሳምንቱ መጨረሻ በአዲስ አበባዊ ፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዋናውን ድርድር ለመጀመር መወሰናቸው ተገለጠ። የጸረ ሽብር ህጉን ጨምሮ በተቃዋሚ ፓርቲዎች በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአዴግ ግን የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ እንደማይቀበለው አስታውቋል።
ሶሪያ ባለፈው ሚያዝያ ኸንሸሁን በሚባለው ስፍራ ከ80 በላይ ሰዎች የተገደሉበትን ለመሰለ የኬሚካል መርዝ ጥቃት እየተዘጋጀች መሆኗን ዩናይትድ ስቴትስ አስታወቀች። ዩናይትድ ስቴትስ ይህንን የገለጸችው ሻይራት በሚገኘው አይሮፕላን ጣቢያዋ ላይ ዝግጅት እንደምታደርግ የሚጠቁም መረጃ መያዟን አስታውቃ ነው። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ቃል አቀባይ ሻምበል ጄፍ ዴቪስ ዛሬ እንዳስታወቁት በቀደመው የኬሚካል መርዝ የአየር ጥቃት ጋር የተሳተፈ አይሮፕላንና ከዚሁ ጋር የተያያዘ ሕንፃ አካባቢ መሰል እንቅስቃሴዎች መስተዋላቸውን ገልጸዋል። ትናንት ሰኞ የዋይት ሃውስ ቃል አቀባይ ሾን ስፓይሰር ባለፈው ሚያዝያ በሰሜናዊ ሶሪያ የተፈጸመውንና ለዩናይትድ ስቴትስ የቅጣት የአየር ድብደባ ምክንያት የሆነውን መሰል የኬሚካል ጥቃት መሰናዶ ተስተውለዋል ብለዋል። ስፓይሰር አክለውም የሶሪያ ኃይሎች ሌላ ኬሚካል መርዝ ጥቃት የምትፈጽም ከሆነ የበረታ ዋጋ ትከፍላለች ሲሉ አስጠንቅቀዋል። የሶሪያ ባለሥልጣናት ግን የዩናይትድ ስቴትስን ውንጀላ እያስተባበሉ ናቸው። የዩናይትድ ስቴትስ የተባበሩት መንግስታት አምባሳደር ኒኪ ሃሊ በማኅበራዊ ዌብሳይቶች እንደገለጹት ከዚህ በኋላ በሶሪያውያኑ ላይ ለሚደርሰው ጥቃት ተጠያቂው ፕሬዚደንቱ ባሻር አልአሳድ ቢሆኑም ሩሲያና ኢራን በጥቃቱ ውስጥ እጃቸውን በማስገባታቸው ከተጠያቂነት አያመልጡም ብለዋል። በዚህ ወር መጀመሪያ ዩናይትድ ስቴትስ የሶሪያን የጦር ጄቶች በዩናይትድ ስቴትስ አማጽያን ላይ የቦምብ ጥቃት ሊያደርስ ነበር በሚል ከአየር ላይ አውርዶታል።
በህገወጥ መንገድ የሰዎችን ማስተላለፍና በሰው ኃይል ብዝበዛ ከከፉት የዓለማችን አገሮች አንዷ ናት ስትል ቻይናን ከኢራን ከሰሜን ኮሪያና ከሶሪያ በሚያስተካክላት ሚዛን ፈርጃታለች። ዩናይትድ ስቴትስ ዓመታዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ ቻይናን ህገወጥ የሰዎች ዝውውርን ለማስቆም የሚደረገው ጥረት የመጨረሻውን ትንሹን እንኳን አታሟላም፣ ሁነኛ ጥረትም እያደረገች አይደለችም ሲል ነው ከዝቅተኛው ሶስተኛ ደረጃ ላይ የመደባት።
ሰዎችን በሕገ ወጥ መንገድ በማስተላለፍና በሰው ኃይል ብዝበዛ ከከፉት የዓለማችን አገሮች አንዷ ናት ስትል ቻይናን ከኢራን ከሰሜን ኮሪያና ከሶሪያ ጋር በሚያስተካክላት ሚዛን ላይ ፈርጃታለች።
የዩክሬን ጠቅላይ ሚኒስትር ሀገራቸው ካሁን ቀደም ገጥሟት የማያውቅ ሳይበር ጥቃት ወደ ዩናይትድ ስቴትስ ሚኒስትር ተዛምቷል ሲል ዛሬ መርክ የተባለው መድኃኒት ኩባንያ ተናገረ። ዛሬ ኩባንያችን ከኮምፒውተር መረብ በዓለም አቀፍ ደረጃ የሚካሄድ በሆነ የሳይበር እንቅስቃሴ መጠቃቱን አረጋግጠናል። ይኸው አድራጎት የደረሰባቸው ሌሎች ድርጅቶችም አሉ ሲል መርክ ኩባንያ በትዊተር አስታውቋል። የዩናይትድ ስቴትስ የአገር ደህንነት ሚኒስትር ጥቃቶችን እየመረመረ መሆኑንና ከዓለም አቀፍና የአገር ውስጥ አጋሮች ጋር እየተነጋገረ መሆኑንም ገልጧል። ስለ ሳይበር ጥቃቱ በቀዳሚነት ካስታወቁት መካከል ዩክሬን የሚገኙ ባንኮች፣ የመንግስት መስሪያ ቤቶችና የአውሮፕላን ማረፊያዎች ይገኙባቸዋል። የዩክሬን ምክትል ጠቅላይ ሚኒስትር ፓቭሎ ሮዜንኮ ዛሬ በትዊተር አማካኝነት በሰጡ ቃል የመንግስታቸው ዋና መስሪያ ቤት የኮምፒውተር መረብ መሰናከሉን ገልጠው የቆረጠውን የኮምፒውተራቸውን መስኮት ጠቁሮ የሚያሳይ ፎቶም አውጥተዋል። የዩክሬን ባለስልጣናት ጥቃቱ በሩሲያ የተቀነባበረ ሳይሆን እንደማይቀር መናገራቸውን ሮይተር ዘግቧል። በሌላ በኩል ግን የሩሲያ የነዳጅ ኩባንያ ሮስ ኔፍት በአገር ውስጥና በውጭ ያሉ ቅርንጫፎች በሙሉ የሳይበር ጥቃት እየተፈጸመባቸው መሆኑን ገልጧል።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕና ለኦፊሴል የሥራ ጉብኝት ዋሽንግተን የሚገኙት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የጸጥታና ንግድ ነክ ግንኙነቶቻቸውን ለማጠናከር ተባብረው እንደሚሰሩ ገለጹ። ሁለቱ ሀገሮች በተጨማሪም ከሌሎች የዩናይትድ ስቴትስ የቅርብ አጋሮች ጋር በሚስተካከል ደረጃ የተለያዩ የጦር መሳሪያዎችንና የቴክኖሎጂ እድገትን ለማፋጠን በሚያግዙ ትብብሮችም ለመስራት እንደሚፈልጉ የዋይት ሀውስ መግለጫ አመልክቷል። ከፕሬዚደንት ትራምፕ ጋር የነበራቸውን ቆይታ እጅግ የተሳካና በጣም ፍሬያማ ሲሉ የገለጡት የህንዱ ጠቅላይ ሚኒስትር በዋይት ሀውሱ የሮዝ ጋርደን መናፈሻ ንግግራቸው መቋጫ በስፋት በሚታወቁት ሞቅ ያለ የሰላምታ አሰጣጣቸው ፕሬዚደንቱን በማቀፍ በውይይቱ ያደረባቸውን ስሜት ገልጸዋል። ይሁንና ሁለቱ መሪዎች በንግግራቸው መጨረሻ የዋይት ሀውሱን ስርዓት ይከታተሉ ከነበሩት ቁጥራቸው የበዛ ጋዜጠኞች ጥያቄዎችን ሳይቀበሉ ቀርተዋል።
በመጨረሻም ከፓርቲ ወገንተኝነት ነጻ የሆነውና የዩናይትድ ስቴትስ ኮንግሬስ የበጀት ቢሮ ሲቢኦ እንዳመለከተው የዩናይትድ ስቴትስ የመወሰኛው ምክር ቤት ለአቅም ተመጣጣኝ የጤና ጥበቃ ዋስትና ድንጋጌን እንዲተካ ያቀረበው የጤና ጥበቃ ሕግ ስራ ላይ ከዋለ በቀጣዮቹ 10 ዓመታት ውስጥ የጤና ዋስትና የሌላቸው አሜሪካውያን ቁጥር በ22 ሚሊዮን ከፍ እንደሚል ከፓርቲ ወገንተኝነት የነጻው የኮንግሬሱ የበጀት ቢሮ አስታውቋል። ባለፈው ወር ተወካዮቹ ምክር ቤቱ በጠባብ ድምፅ ያሳለፈው የጤና ጥበቃ ሕግ ረቂቅ መሰረት በተመሳሳይ በ10 ዓመታት ጊዜ ውስጥ የጤና ዋስትና የማይኖረው አሜሪካዊ ቁጥር በመወሰኛው ከቀረበው በ1 ሚሊዮን የሚያንስ መሆኑንም አክሎ ገልጧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሰኔ 20 2009 ዓመተ ምህረት ምሽት ፕሮግራም ነው።
የመጪው ዓመት የኢትዮጵያ በጀትና ድልድሉ።
የዘንድሮ በጀት ድልድል ላይ ከሌላው ጊዜ በተለየ ለክልሎች የተሰጠው 4.5% ጭማሪ ያሳያል። ያለፈው ዓመት በጀት ዓመት 32% ነበር ከአጠቃላይ፣ አሁን ወደ 36.6% ጨምሯል። የ4.5 በፌዴራል መንግስት ስር የሚወድቀው የመደበኛ ወጪ ደግሞ 0.5 በመቶ ብቻ ጭማሪ አላት። ከ25 በመቶ ወደ 25.5 የካፒታል በጀት ከ38.5 ወደ 35.8 ጨምሯል።
ዝርዝሩ በንግድና ምጣኔ ሀብት ዝግጅታችን ይቀርባል።
አርትራይተስ የአንጓ ብግነት ዛሬ የሐኪሞን ይጠይቁ ጉዳይ ነው።
እንደ አንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
ዶክተር ሲሳይ ሞገስ ናቸው። በሁለተኛው አጋማሽ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያም የዕለቱ አብይ ርዕስ
ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወስነዋል። ጸረ ሽብር ሕጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአደግ የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ነጥብ ግን እንደማይቀበለው አስታውቋል። እስክንድር ፍሬው ተጨማሪ አለው።
የቅድመ ድርድሩ ውይይት ተጠናቋል። ድርድሩ ራሱን በቅርቡ እንደሚጀመር ተገልጿል። ገዢው ኢህአደግና 16ቱ ተቃዋሚ ፓርቲዎች ተጨምቀው ከቀረቡት 13 አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ በማድረጋቸው ከጸደቁት ርዕሶች መካከልን በተቃዋሚ ፓርቲዎችና በአንዳንድ የሰብአዊ መብት ተቋማት ትችት የሚቀርብባቸው አዋጆችና የምርጫ ህጉ ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ረዳት የድርድር መሪ አቶ ዋሲሁን ተስፋዬ ናቸው ስምምነት የተደረሰባቸውን እነዚህን ነጥቦች ለተሰብሳቢዎቹ ያብራሩት።
ሰሞኑን ስንወያይባቸው በነበሩት ነጥቦች ላይ እና ዛሬ በተወያየንባቸው ነጥቦች ላይ በአጠቃላይ በቤቱ ለድርድር አጀንዳ ሆኖ ይቅረቡ ብሎ ቤቱ በአጠቃላይ የተስማማባቸውን አጀንዳዎች ነው አሁን የምገልጸው። ከዛ በኋላ ቅደም ተከተሎቹ እንዴት ይሁን የሚለውን በቀጣይ የምናያቸው ይሆናል። ስለዚህ በአጀንዳ አንድ ላይ የምርጫ ህግና ተያያዥ ጉዳዮችን በተመለከተ ሀ የምርጫ ህጉ አዋጅ ቁጥር 532/99 ለፖለቲካ ፓርቲዎች የስነ ምግባር አዋጅ ቁጥር 662/2002 ሀመርሃ የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573/2000 እነዚህ በአጀንዳ አንድ ላይ ለመደራደር ቤቱ የተስማማባቸው አዋጆች ናቸው። በሁለት ላይ የተለያዩ አዋጆችን በተመለከተ ሀ ጸረ ሽብር አዋጁን ለየብዙሃን መገናኛ አዋጅ ሀመርሃ የታክስ ስርዓት ህግ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም ሰ የሊዝ አዋጁና የልማት ተፈናቃዮችን በተመለከተ የሚሉት በአጀንዳ ቁጥር ሁለት ላይ ቤቱ የተስማማባቸው ለድርድር የቀረቡ አጀንዳዎች ናቸው ማለት ነው።
የበጎ አድራጎትና ማህበራት አዋጅም በድርድር ርዕስነት ከተመረጡት መካከል ይጠቀሳል። የተለያዩ አዋጆችን በንዑስ ርዕስነት ከያዙት ከሁለቱ ቀዳሚ ርዕሶች በተጨማሪ ሌሎች ርዕሶችም በድርድር አጀንዳነት ተመርጠዋል። አቶ ዋሲሁን እነዚህንም ጠቃቅሰዋል።
ሶስተኛው ብሔራዊ መግባባትን በተመለከተ፣ አራት የዲሞክራሲና ሰብአዊ መብቶች ተቋማት አደረጃጀትና አፈጻጸምን በተመለከተ፣ አምስት ዜጎች በየትኛውም የሀገሪቱ ክልሎች የመዘዋወር የመኖር ንብረት የማፍራት የፖለቲካና የሲቪል ህገ መንግስታዊ መብቶችን በትክክል በክልል መንግስታት አደረጃጀት የሚተገቡበትን የህግ ማዕቀፍ በተመለከተ የሚሉት አምስት አጀንዳዎች በቁጥር አንድና በቁጥር ሁለት ላይ ያሉ ስምንት ንዑስ አንቀጾችን የያዙ አምስት የመደራደሪያ አጀንዳዎችን ቤቱ በአጠቃላይ ለድርድር የተስማማባቸው አጀንዳዎች ሆነው ጸድቀዋል ማለት ነው። ሁለት አጀንዳዎች በአጀንዳ ቁጥር 10ና በአጀንዳ ቁጥር 11 ላይ ያሉትን አጀንዳዎች ደግሞ በውይይት የሚካሄድባቸው አጀንዳ ሆነው በአጠቃላይ በቤቱ የጸደቁ መሆኑን ለመግለጽ ነው።
በቁጥር ሲታይ ከ13ቱ አጀንዳዎች መካከል በድርድር ርዕስነት ስምምነት የተደረሰባቸው አምስቱ ናቸው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ግን ይህ የስምምነቱን አጠቃላይ ሁኔታ እንደማይገልጽ አመልክተዋል። የአጀንዳ መስፈርት እያሟሉ ሳይያዙ የቀሩት አጀንዳዎች ጥቂት ብቻ መሆናቸውን በማብራራት
ሚዲያም ቢሆን አምስት አጀንዳ ሁለት አጀንዳ እያለ ነው የሚያቀርብ ያለው፣ ግን የተያዙ አጀንዳ ነው የሚበዛው፣ ካልተያዙ አጀንዳ ማለት ነው። እያንዳንዱ አዋጅ እንደ አጀንዳ ትልልቅ አጀንዳዎች ናቸው። የቀሩት አጀንዳዎች አንዳንዱ መጀመሪያ ነው የአጀንዳ መስፈርት ከማሟላት አንጻር ጋር ተያይዘው ነው። ግን 10 እና 11 ላይ ያሉት ኳሊፋይ እንዲደረጉ 13ም የአንቀጽ 39 ላይ አፈጻጸም እንዋያለን አምስት ያሉት ፓርቲዎች ያቀረቧቸው ውይይት ብቻ ሳይሆን ክርክር የሚፈልጉም ካሉ ከሚፈልጉ ፓርቲዎች ጋር ብቻ ሆኖ የሚደረግባቸው መሆናቸውን ነው እና የቀሩት ቀርቦ ያልተያዙ አጀንዳዎች ሶስት ወራት አጀንዳዎች መሆናቸው ኳሊፋይድ ሆኖ መቅረብ ያለበት የሚል ሀሳብ ስላለ ነው።
ስምምነት ካልተደረሰባቸው የአጀንዳ ርዕሶች መካከል ዋነኛው የፖለቲካና የህሊና እስረኞችን በሚመለከት ከተቃዋሚዎች የቀረበው ነው። ቀደም ሲል በተደረገው ውይይት የፖለቲካና የህሊና እስረኞች የሉም ያሉት የኢህአዴግ ተደራዳሪዎች በቀዳሚው መድረክም ይህንኑ አቋማቸውን አንጸባርቀዋል። ተቃዋሚዎች በበኩላቸው በልዩ ልዩ አዋጆች ምክንያት የታሰሩ ፖለቲከኞች፣ ጋዜጠኞችና ሌሎች ዜጎች ጉዳይ በአጀንዳነት መያዝ እንዳለበት በመግለጽ ተከራክረዋል። ይህ የታሳሪዎች ጉዳይ በጸረ ሽብር ህጉ ላይ በሚደረገው ውይይት ስር እንዲነሳ የጠየቁም ነበሩ፣ የአጀንዳውን ርዕስ በማሻሻል ጭምር። የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከነዚህ አንዱ ናቸው።
የፖለቲካና የህሊና እስረኞች የሚለውን ሀሳብ እንደ መያድ ተነጋግረን ተወያይተን የራሳችንን አቋም ይዘናል። በዚህ አቋም የምንይዘው ምንድን ነው? በሶስቱም አዋጆች ችግር የደረሰባቸው ዜጎችና አባላት እንዲሁም አመራሮችን ጨምሮ እነዚህ ሶስት አዋጆች ጋዜጠኛውንም ያካትታል። የፖለቲካ ምህዳር መጥበብ አንደኛው ነው። ሁለተኛው የጸረ ሽብር አዋጁ አጀንዳው ለድርድር የቀረበ ቢሆንም ሁለተኛው አዋጅ ነው። ሶስተኛው ደግሞ አሁን ያለንበት የአስቸኳይ ጊዜ አዋጅ ነው። በእነዚህ ሶስት አዋጆች በርካታ የሆኑ ኢትዮጵያውያን ዜጎች፣ ፖለቲከኞችም፣ ደጋፊዎችም፣ አመራሮችም፣ አባላትም ያካተተ ችግር የፈጠረ አዋጅ ስለሆነ ይሄ የእስረኞች ጉዳይ በጸረ ሽብር አዋጁ ስር አጀንዳ ሆኖ እንዲቀርብ ይህም በጸረ ሽብር አዋጁ ስር አጀንዳ ሆኖ ሲቀርብ በጸረ ሽብር አዋጁ ምክንያት የታሰሩ የፖለቲካ መሪዎችና አባላት፣ ደጋፊዎች፣ እንዲሁም ጋዜጠኞችና ዜጎች በአጠቃላይ የእስረኞች ጉዳይ ተብሎ በዚህ በጸረ ሽብር ሕግ ስር እንዲካተት የመያድ ማሻሻያ አጀንዳ አቋምም ነው።
በአገሪቱ የፖለቲካና የህሊና እስረኞች እንደሌሉ የገለጸው ኢህአዴግ ግን በተሻሻለው መንገድም ቢሆን ርዕሱን በአጀንዳነት እንደማይቀበል ግልጽ አድርጓል። ይህንን ያስረዱት ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ከህግ ውጭ የታሰሩ ካሉ ግን በአዋጆቹ ላይ በሚደረገው ውይይት ወቅት ልናየው እንችላለን ብለዋል።
በእኛ በኩል የፖለቲካና የህሊና እስረኛ አለ ብለን አናምንም። ይሄ ተሰምሮ መያዝ አለበት። ከህግ ውጭ የታሰሩ ዜጎች የፖለቲካ ፓርቲ አባላት ይሁኑ የፖለቲካ ፓርቲ አባላት እያልሆኑ ፖለቲካ ፓርቲዎችም ያቅርቧቸው ማያቅርቧቸው ዜጎች ስለሆኑ መብታቸው መከበር ስላለበት የእነዚያ አዋጆች በምናይበት ጊዜ የእነዚያ አዋጆች ኤክስቴንሽን ከሆነ ልናይ እንችላለን። አዋጁ ሚስ ኢንተርፕሬት ተደርጎ ከሆነ ሁለተኛ፣ እናንተ በእነዚያ አንቀጾች ለፖለቲካ ምህዳሩ ችግር ያመጣል ብላችሁ እስካመናችሁ ድረስ ልንሰማ ዝግጁ ነን ብለናል። ከእነሱ አፈጻጸሞች ጋር ሊታይ ይችላል። ስለዚህ ዛሬ ጠዋት ሁላችሁም አባሎቻችን ታስረዋል አላችሁ እንጂ ፖለቲካ እስረኞች አሉ አይደለም ያላችሁት። በዚህ ነው የተረዳነው። የህሊና እስረኞች አሉ የሚል ካለም አሁንም የምንቀበለው አይደለም። የፖለቲካና የህሊና እስረኛ የለንም። ህግና ስርዓት ማስከበር ሂደት ውስጥ ከህግ ውጭ የታሰረ ሰው አለ ብላችሁ የምታምኑ ከሆነ ማቅረብ ያለበት አካል በሙሉ አይቶት ይጣራል። በህግ ስር የታሰረ ከሆነና ህግ የተላለፈ ከሆነ መጀመሪያ ህጎቹ ላይ ነው የምንዋዩ፣ አፈጻጸሞቹ ቀጥሎ የሚታዩ ነው በሚል ነው የተቀበልነው።
ስምምነት የተደረሰባቸው አጀንዳዎች ቅደም ተከተል እንደሚወጣላቸውና በቅርቡ ለድርድር እንደሚቀርቡ ዋና የድርድር መሪና የመያድ ምክትል ፕሬዚዳንት አቶ አሰፋ ሀብተወልድ አስታውቀዋል። እናም የቅዳሜ ውይይት የቅድመ ድርድሩ የመጨረሻ ውይይት ሆኗል። ከዚህ በኋላ የሚጠበቀውም የዋናው ድርድር መጀመር ነው። መድረክና ሰማያዊ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። በዚህ ድርድር የማይካፈሉት የበርካታ ተቃዋሚ ፓርቲዎች ጥምረት መድረክና ሰማያዊ ፓርቲ ገዢው ፓርቲ አባላቶቻችንና መሪዎቻችንን አስረው እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ነው ያሉት። በድርድሩና በአጀንዳዎቹ ዙሪያ ጽዮን ግርማ የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹንና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋን አነጋግራለች። አቶ ሙላቱ በድርድሩ ዙሪያ ከተናገሩት እንስማ።
እኛ እድሉ ብሰጠንና ብንሳተፍ ኖሮ እዚህ የበለጠ ሀገራዊ የሆኑ ጉዳዮች ለወደፊት ዘለቄታ ያለው አስተማማኝ የሆነ ሰላም እንዲሰፍን ሁሉም ተቃዋሚዎች ስለዚች ሀገር ጉዳይ አብረን ተወያይተን እንድንቋጨውና ለወደፊት ሀገሪቷ ያላት ዜጎች በሙሉ በነጻነት አብሮ በፍቅር በወዳጅነት የሚኖሩበትን ሀገር ለመፍጠር ነው። ለወደፊቱ በዚህች ሀገር ላይ ኢኮኖሚም ያድጋል፣ ልማትም ይፋጠናል ብለን የምናስበው እኛ በመጀመሪያ ደረጃ የሀገሪቷ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት፣ ሰላም የሚፈጥሩበት እኩል የሆነች ሀገር እንድትመሰረት ለማድረግ ነው እኛ የፈለግነው። ይሄ ሳይሳካ በመቅረቱ ብንሄድም ስህተት ነው ብለን ወደ ኋላ የቀረነው በዚህ ነው እና ለብቻ ጉዳያችንን እንዲታይልን ብለን ነው እኛም የተው ነው እንጂ ሰላም ላለመፈለግ ወይም ለመቃወም ብለን አይደለም። ቁንጽል ስለሆነ ቁንጽል ደግሞ ዋጋ የለውም። ታጥቦ ጭቃ ሊሆን ይችላል፣ ነገ ሊፈርስ ይችላል። ስለዚህ ዘለቄታ የለውም ብለን ነው።
እሺ፣ አቶ ሙላቱ አመሰግናለሁ። አቶ ሸዋስ በሰማያዊ ፓርቲ በኩልስ ለምሳሌ በኢትዮጵያ ፖለቲካ ውስጥ ከሚደረጉት ክርክሮች መንግስቱም ከሚወቀስባቸው ነገሮች አንዱ በቅርብ ጊዜ የፖለቲካ ሁኔታ እየታዩ የሚወጡ አዋጆችና ህጎች እንደሆኑ ይነገራል። ለዚህም የምርጫ ህጉን ማንሳት ይቻላል፣ የጸረ ሽብር አዋጁን ማንሳት ይቻላል፣ የፕሬስ አዋጁን ማንሳት ይቻላል። ሌሎችም በርካታ አዋጆች ይወጣሉና ገዢው ፓርቲ ኢህአዴግ እና ለድርድር የቀረቡት 16 ፓርቲዎች በእነዚህ አጀንዳዎች ላይ ለመወያየት መስማማታቸው ተነግሯል። በሰማያዊ ፓርቲ በኩል ከነዚህ አጀንዳዎች የተለየ አጀንዳዎች ነበሯችሁ ወይ? በእነዚህ አጀንዳዎች ላይ ለውይይት ከተስማማ ኢህአዴግ ክርክሩ ላይ ብትሳተፉ ኖሮ ለውጥ አናመጣም ነበር ብላችሁ ታስባላችሁ ወይ?
አመሰግናለሁ። መጀመሪያ አጀንዳ እንዲኖር መጀመሪያ ድርድር መኖር አለበት እና በእኛ እምነት አሁን ድርድር አይደለም እየተደረገ ያለው። ነገር ግን እንደው መጨረሻ ላይ ካነሳሻቸው ነጥቦች ብንነሳ የመጀመሪያው የኢህአዴግ ሰክሰስ ጥያቄዎችን ማሳነስ ነው ወደ ታች። ለምሳሌ የአዋጅ ማሻሻያ፣ ሚኒስትሮችን መቀየር፣ እንደዚህ አይነት ማድረግ ነው እና ትልቁ ጥያቄ እኮ የነበረው በመጀመሪያ መንግስትን አልመረጥንም ፖለቲሰባት 100% አሸነፍኩበት ከሚለው ምርጫ በኋላ አልመረጥኩም እና ተወካይ አይደለህም የሚል ይዘት የነበረው ነው በአማራም በኦሮሚያም በደቡብም የተነሳው ጥያቄ። ስለዚህ ስርዓትን አጠቃላይ የመቀየር ህዝብ የመንግስትን ስልጣን ምንጭ የሚሆንበት ስርዓት የመቀየር እንጂ የተወሰኑ አዋጆችን የተወሰኑ ሚኒስትሮችን የመቀየር አይደለም እና እንደዚህ አይነት አቶ ሙላት እንዳሉት ቁንጽል የሆኑ ጥያቄዎችን የሚያስመልስ ውይይት አልነበረ ነው የሚሆነው። እና ብንኖር
ምንድን ነበረ እስቲ አጀንዳችሁ ምን ይሆን ነበረ?
እንግዲህ እንደ ሰማያዊ ሶስት ዘርፍ ነበራቸው አጀንዳዎቹ። የመጀመሪያው የአዋጆች ማሻሻያ፣ ሁለተኛው የተቋማት ሪፎርም እና ሶስተኛው ደግሞ የህገ መንግስት ማሻሻያ የሚሉ ነበሩ። የእያንዳንዳቸው ዲቴይል የነበራቸው በአጠቃላይ ስርዓቱን ለህዝብ ታዛዥ የሚያደርጉ ምናልባትም ህዝቡ ትክክለኛ ስልጣን ባለቤት የሚሆንበት የራሱን ስርዓት የሚመርጥበት ለኢህአዴግም ለስልጣኑ አስጊ የሚሆንበት አሰራር ነው የነበረው።
አቶ ሙላቱ ወደ እርስዎ ልምጣና እንግዲህ እናንተ በፓርቲም እንደ መድረክም ስትገልጹት የነበረው የፖለቲካ እስረኞች አሉ የሚል ነበር። ቅዳሜ ዕለት በተደረገው የቅድመ ድርድር ላይ አቶ ሽፈራው ሽጉጤ የህሊናም የፖለቲካም እስረኛም የለም እና እስረኛም ካለ በህግ ስር ያለ ምናልባት በጸረ ሽብር አዋጁን በምናይበት ጊዜ እንወያያለን የሚል ምላሽ ሰጥተዋል። እና በእናንተ በኩል ይሄ ነገር ይነሳ ነበር፣ እዚህ ላይ ምን አስተያየት አላችሁ?
በእውነቱ በአንድ ሀገር ውስጥ እንግዲህ ደረጃዎች አሉ። የአንድ መንግስት አወቃቀር በአንድ ሀገር በህግ የተደነገገ ስልጣን ክፍፍል በአንድ ፓርቲ ስር በሚሆንበት ጊዜ የህግ አውጪው አካል የህዝብ ተወካዮች ምክር ቤት ህግ ያወጣል። የህዝብ ተወካዮች ይሄ በህግ በምርጫ በህዝብ ይሁንታ ህዝብ የሚፈልገው መንግስት እዛ ቦታ ይዛል ማለት ነው። በስራ አስፈጻሚውም እንደዚሁም ከሌላም ሚኒስቴሮችም ምክር ቤቶቹም በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉም ፖሊሱም አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በጸረ ሽብር አዋጅ ተብሎ አስታኮ እስር ቤት የገቡና የሚማቅቁ ወገኖች ናቸው። ይህ ምን ማለት ነው? በየቦታው ያሉት መንግስትን ሲቃወሙ የታሰሩ ናቸው። በየቦታው ለህዝብ መብት ሲባል ከመንግስት ጋር ቅራኔ ውስጥ የገቡ እንጂ ተራ ሌቦች አይደሉም። ሰው ዘርፎ አይደለም ወይም በቅሚያ የተያዙ አይደሉም። እነዚህ የታሰሩት መንግስት ራሱ ያውቃል። ይሄ ዓለም ያወቀው ጉዳይ ነው። የህሊና እስረኛና የፖለቲካ እስረኛ በሀገሬ የለም ብሎ መናገር የሚያስግ ጉዳይ ነው። መረራ አሁን ለምሳሌ ብንወስድ፣ በቀለን ብንወስድ፣ መረራ ለሰላም ኢህአዴግ ከገባበት ጊዜ ጀምሮ ለሰላም በየቦታው የሚጮህ ሰው ነው። በቀለም እንደዛው ነው። ጋዜጠኞች ያሉበት እስር ቤት ዓለም የመሰከረው ሰብአዊ መብት ኮሚሽን በጠቅላላው የዓለም ሰብአዊ ዩኤን የመሰከረውን ጉዳይ የለም እነዚህ ተራ ወንጀለኞች እና የህግ እስረኞች ናቸው ብሎ መናገር ለህሊና ያልከፈፈው አካል ስለሆነ በጣም አስቸጋሪ ነው።
እሺ፣ አቶ ሙላቱ አመሰግናለሁ። ወደ አቶ የሸዋስ አሰፋ ልሂድና፣ አቶ የሸዋስ በእናንተም በኩል የህሊና እስረኛ እና የፖለቲካ እስረኛ አለ የሚል መከራከሪያ ስታቀርቡ ይሰማል። ገዢው ፓርቲ ደግሞ የለም ብሏል በዚህ ክርክር ላይ። ለመሆኑ ማንን ነው የህሊናና የፖለቲካ እስረኛ የምትሉት በእናንተ በኩል?
በመጀመሪያ ፖለቲካ እስረኛ አለ የለም የሚል ክርክር ውስጥ እኛ አልገባንም። እንደውም እንደ መተማመኛ እርምጃ ወይም ኮንፊደንስ ቢልዲንግ ሜጀርስ ብለን መንግስት በቅድመ ድርድር ሂደቱ ከጠየቅናቸው እርምጃዎች አንዱ እስረኞችን የህሊናና የፖለቲካ እስረኞችን መፍታት ነው አሉ። ኖራቸው እየታወቀ ሆኖ እንዳሉ ቆጥረን መንግስትን ስንጠይቅ እስረኞች አሉ እንዴ? እነ ጌታቸው መኮንን እኮ ከሁለት አመት ከስምንት ወር በኋላ ነጻ ተብለው ነው የወጡ። የፓርቲ አባል የነበሩ የታሰሩ ማለት ነው። እነ ጌታቸው ሽፈራው ጋዜጠኞቹ፣ እኔም ራሴ እኮ ከሁለት አመት እስር በኋላ ነጻ ይወጣሁ። የፓርቲ አባል ስለሆንኩ ነው የታሰርኩ። ሌላ ምንም ይሄ ነው ተብሎ የመጣብኝ ወንጀልም ምንም የለም። ስለዚህ እነዚህ የሉ ብሏል የሚባለው ነገር ድርድሩ አለመኖሩን የሚያሳይ ነው እንጂ ሰዎችም የመደራደር አቅም ቢኖራቸው ኖሮ ይህንን የለም የሚለውን ሊዘሉትም አይችሉም። የህሊና እስረኞች የሉም አለ መንግስት፣ ፓርቲዎች ደግሞ አለ እንዳሉ በዚህ ላይ እንደቆመ ነው ያለኝ መረጃ። የሉም የሚለውን የተቀበሉ ፓርቲዎች ያሉ አይመስለኝም። ምክንያቱም ምናልባት በዓለም አንደኛ ወይ ሁለተኛ ወይ ሶስተኛ ከዚህ ከአንድ እስከ ሶስት ባለው ደረጃ የምትይዝ ይመስለኛል ኢትዮጵያ በፖለቲካ እስረኞች ብዛትም በውሸት በፈጠራ ክስ የፓርቲ አባላትን በማሰርም ደረጃ የምትይዝ ነው የሚመስለኝ።
እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ኦባማ ኬር በሚል ተቀጥያ ስም የሚጠራውን ለአቅም ተመጣጣኝ የጤና ጥበቃ ዋስትና ድንጋጌ እንዲተካ የቀረበው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የጤና ጥበቃ ሕግ ሥራ ላይ ከዋለ በቀጣዮቹ 10 ዓመታት ውስጥ የጤና ጥበቃ አገልግሎት ዋስትና የሚያጡ አሜሪካውያን ቁጥር በ22 ሚሊዮን እንደሚጨምር ተገልጿል። ይህንን ትናንት ይፋ ያደረገው ከፓርቲ ወገንተኝነት ነጻ የሆነው የዩናይትድ ስቴትስ የተወካዮች ምክር ቤት የበጀት ቢሮ ነው። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ቆንጅታየ ታቀርበዋለች።
ለዩናይትድ ስቴትስ ምክር ቤት በጀትና ምጣኔ ሀብትን የተመለከቱ መረጃዎችን የሚሰጠውና ግምገማዎችን የሚያካሂደው በእንግሊዝኛ አህጽሮት መጠሪያው ሲቢኦ የተባለው የፌዴራሉ መንግስት መስሪያ ቤት እንደሚለው ባለፈው ዓመት የተወካዮች ምክር ቤቱ በጠባብ ድምፅ ያሳለፈው የጤና ጥበቃ ሕግ ረቂቅ መሰረት በ10 ዓመታት ጊዜ የጤና ዋስትና የማይኖረው አሜሪካዊ ቁጥር በመወሰኛው ከቀረበው በ1 ሚሊዮን ያንሳል። 21 ሚሊዮን ማለት ነው። በሁለቱ ምክር ቤቶች በቀረቡት የጤና ዋስትና ረቂቅ ህጎች ተጠቃሚው የሚጠበቅበት ክፍያ በመጀመሪያዎቹ 2 ዓመታት ይጨምራል። ከዚያ በኋላ ግን እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት በኋላ መቀነስ ይጀምራል። ተጠቃሚው ለሕክምና አገልግሎት ከኪሱ የሚከፍለውና የጤና ዋስትናው በሚሸፍነው ላይ የሚጨምረው ክፍያ ይቀጥላል። የመወሰኛው ረቂቅ ህግ በክፋቱ በተወካዮች ምክር ቤት ከቀረበው የሚተናነስ አይደለም ይላሉ የመወሰኛ ምክር ቤቱ የዴሞክራቶች መሪ ሴኔተር ቸክ ሹመር።
This CBO report should be the end of the road for Trump care. Republicans would be wise to read it like a giant stop sign.
ይሄ የሲቢኦ ሪፖርት የትራምፕ ኬር መጨረሻ ሊሆን ይገባል። ሪፐብሊካኖች ይልቅ ሪፖርቱን ከዚህ ለአገሪቱ ለባለመካከለኛ ገቢው ሕዝብና ለራሳቸውን ፓርቲ አደገኛ ከሆነ ጎዳና ቁምና ወደ ኋላ ተመለስ እንደሚል ግዙፍ ማስጠንቀቂያ ቢያዩት ብልህ በሆኑ።
በመወሰኛው በቀረበው በአዲሱ የጤና ጥበቃ ሕግ አሜሪካውያን የጤና ዋስትና እንዲገዙ አይገደዱም። ባይገዙ መቀጮ መክፈልም አይኖርባቸውም። ሌላው ደግሞ ገቢያቸው ዝቅተኛ የሆነ ሰዎች የጤና ዋስትና መግዛት እንዲችሉ ለመርዳት የሚሰጠው ድጎማ የሚቀር መሆኑ ነው። የመወሰኛ ምክር ቤቱ የብዙሃን ሪፑብሊካኖች መሪ ሚች መኮነል
ኦባማ ኬር ፎርስ ሚሊዮንስ ኦፍ ፕላንስ ዘይ ላይክድ ኤንድ ፎርስ ሚሊዮንስ ኢን ፕላንስ ዘይ ኢዘር ዲድንት ዋንት or couldn't afford. So unless we act,
Obamacare በሚሊዮኖች የተቆጠሩ ሰዎችን ከሚፈልጉት የጤና ዋስትና እቅድ እንዲወጡ አስገድዷል። ወይም ብዙ ሚሊዮኖችን በግድ የማይፈልጉትን አለያም አቅማቸው የማይፈቅደውን የጤና ዋስትና እንዲገዙ አድርጓል። ስለዚህ አንድ እርምጃ ካልወሰድን ተጨማሪ አሜሪካውያን የማይፈልጉትን ዋስትና ግዙ እየተባሉ ወይም የሚገዙበት አቅም ሳይኖራቸው በዚህ ወጥመድ ውስጥ ተይዘው ሊቀሩ ነው። ስለዚህ አሁን በኦባማ ኬር ያለው ሁኔታ ይህ ነው። አሜሪካውያን አውቀውታል፣ ተቀባይነት የለውም። አሜሪካውያን የተሻለ ጤና ጥበቃ ያስፈልጋቸዋል። እየሰራን ያለነውም ይህንኑ እውን ለማድረግ ነው።
የብዙሃን ሪፑብሊካኖች መሪው ሚች መኮነል ይህንን ይበሉ እንጂ በፓርቲያቸው የቀረበውን ረቂቅ ሕግ እንደማይደግፉ ያስታወቁ በርካታ ሪፑብሊካኖች አሉ። ሪፑብሊካኑ በመወሰኛው ያላቸው ባለ አብላጫ መቀመጫነት 52 ለ48 ብቻ በመሆኑ ያቀረቡት ሕግ የመውደቅ አደጋ ተደቅኖበት ነው ያለው። ለዘብ ያለ አቋም ያላቸው ሪፑብሊካኖች የፌዴራሉ መንግስት የችግረኞችና የአካል ጉዳተኞች የጤና ጥበቃ ፕሮግራም ሜዲኬድ በጀት ላይ የታሰበውን ከባድ ቅነሳ ይቃወማሉ። ወግ አጥባቂዎች በበኩላቸው ህጉ አሁን ያለውን ስርዓት ከመጠን በላይ እንዳለ የሚያቆይ ነው ብለው ያማርሩታል። ከዚህ በተጨማሪ በሴኔቱ ሪፑብሊካን ህግ ውስጥ የተካተተውና ለባለጸጎቹ አሜሪካውያን የሚደረገው የግብር ቅነሳ ትልቅ ተቃውሞ ገጥሞታል። ለሴኔቱ የጤና ጥበቃ ህግ ወጪ የሚሆነውን ገንዘብ ለመመደብ ወሳኝ መንገድ ተደርጎ የተያዘውም ይኸው የግብር ቅነሳ ነው። ሪፑብሊካኖች የቀደሙት ፕሬዚደንት ባራክ ኦባማ አይነተኛ የአገር ውስጥ ክንዋኔ የሆነውንና በስማቸው ኦባማ ኬር ተብሎ የሚታወቀውን ለአቅም ተመጣጣኝ የጤና ጥበቃ ህግ እንደ አውሮፓውያን አቆጣጠር በ2010 ዓ ም ከሰባት ዓመታት በፊት ማለት ነው ከተደነገገበት ጊዜ አንስቶ ሰርዘን በሌላ እንተካለን ብለው ሲዝቱ ቆይተዋል። መወሰኛው የራሱን ህግ ካሳለፈ መምሪያው ወይ ያንኑ የመወሰኛውን ህግ ማሳለፍ ይኖርበታል፣ አለያም የራሱን ረቂቅ ህግ ከመወሰኛው ህግ ጋር ማስታረቅ አለበት። ያ ከሆነ በኋላ ነው ፕሬዝደንት ዶናልድ ትራምፕ እንዲፈርሙ የሚቀርብላቸው።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25ና በ22 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ ግድም አሁን የፕሮግራም ማሳሰቢያ አለን።
የጥያቄው መልስ ነው የፕሮግራሙ ማሳሰቢያ። የሳዑዲ አረቢያ መንግሥት በሀገሪቱ ያለ ሕጋዊ ፈቃድ የሚኖሩና የሚሰሩ ሰዎች እንዲወጡ የሰጠው የዘጠና ቀናት የጊዜ ገደብ ሲጠናቀቅ አሁንም ወደ 60,000 የሚጠጉ የጉዞ ፈቃድ ወስደው ወደ ሀገራቸው ለመመለስ አልቻሉም። ኢትዮጵያውያንን በሚመለከት ነው። ፈቃድ የሌላቸው 105,000 ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43,000 በላይ የሚሆኑት ደግሞ ወደ ሀገር ገብተዋል። የጉዞ ሰነድ ወስደው ትኬት ቆርጠው በበረራ እጥረት ምክንያት ወደ ሀገር ለመሳፈር የተቸገሩት ከዛሬ ነገ እንነሳለን በሚል የኢትዮጵያ አየር መንገድ ከሚነሳባቸው ጅዳና ሪያድ አየር ጣቢያዎች ላይ ለመዋል ለማደር ተገደዋል። ለጥያቄው መልስ ዝግጅት ከዕለት ተዕለት ዜናው በተረፈ ወደ ሀገራቸው የሚመለሱት ኢትዮጵያውያን ምን አይነት የሥራ ዕድል ይጠብቃቸዋል? መልሶ የማቋቋም ዕቅድስ አለ? በአጠቃላይ በሀገሪቱ የተንሰራፋው የወጣቶች የሥራ አጥነት መጠን ስለዚህ ችግር መንስኤነት ምን ያህል ድርሻ አለው? ሁኔታውን በቅርበት የሚዘግቡ ሁለት ጋዜጠኞች ነቢዩ ሲራክና ስለሺ ሽብሩ ከየማስታወሻ ደብተራቸው ዘገባዎቻቸው የተረዱትን ያብራራሉ። የኢትዮጵያ መንግሥት የውጭ የፖሊሲ አውጪዎችንም በዚህ ዝግጅት ለማቅረብ ጥረት እያደረግን ነው። እስከዚያው ጥያቄዎቻችሁን ላኩልን። 2022059942 የውስጥ መስመር 14 ነው የስልክ መስመራችን። ይሄ የስልክ መስመር በነጻ የምትደውሉበት ተዘዋዋሪ የስልክ መስመር ነው። መጀመሪያ ወደ ዓለም አቀፍ አገልግሎት መስጫ ወይም 98 ከኢትዮጵያ ከሆነ ማለት ነው ደውላችሁ ነው ይህንን ቁጥር አስመዝግባችሁ የምታገኙት። በነጻ የምትደውሉበት ተዘዋዋሪ እንደሆነ አሳውቋቸው። የኢሜይል አድራሻችን ሆርን info@voanews.com ነው። የስልክ ቁጥራችሁንም ካሳወቃችሁን መልሰን ደውለን በፕሮግራሙ በቀጥታ እናሳትፋለን። ለጥያቄው መልስ
አድማጮች የስቱዲዮ ሰዓታችን ከምሽቱ 3:35 ያመለክታል በኢትዮጵያ ሰዓት አቆጣጠር። እዚህ ግድም የሙዚቃ ፋታ እናደርጋለን።
ይርጋ ዱባለ ገዳሙ ክቡራትና ክቡራን አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ማግኘት ትችላላችሁ። በትዊተርም ቪኦኤ አምሃሪክ ላይ እንገኛለን። ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ከኦዲዮ ናው እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮችና ታብሌቶቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከምሽቱ 3:37 ሆኗል አሁን አዲስ አበባ ላይ። የሰዓቱን ዋና ዋና የዓለም ዜና አሉላ ያሰማናል።
በሳምንቱ መጨረሻ በአዲስ አበባው የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት የገዢው ኢህአዴግና 16 ተቃዋሚ ፓርቲዎች ዋናውን ድርድር ለመጀመር መወሰናቸው ተገለጠ። የጸረ ሽብር ሕጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአዴግ ፖለቲካና ሕሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ግን እንደማይቀበል አስታወቀ። ሶሪያ ባለፈው ሚያዝያ ካህን ሼኩን በሚባለው ስፍራ ከ80 በላይ ሰዎች የተገደሉበትን ለመሰለ የኬሚካል መርዝ ጥቃት ለመፈጸም የሚያስችል መሰናዶ ሻይራት በሚገኘው አውሮፕላን ማረፊያዋ እንቅስቃሴ መታየቱን ዩናይትድ ስቴትስ አመለከተች። በሕገ ወጥ መንገድ ሰዎች የሚተላለፉበትና በሰው ኃይል ብዝበዛ ከከፉት የዓለማችን አገሮች አንዷ ናት ስትል ቻይናን ከኢራን ከሰሜን ኮሪያና ከሶሪያ በሚያስተካክላት ሚዛን ላይ ዩናይትድ ስቴትስ ፈርጃታለች። አድማጮች፣ ለርዕሰ ወሬዎቹ የተያዘው ክፍለ ጊዜ አበቃ።
የፕሮግራሙ መሪ ብርሃን ኃይሉ፣ እንደዚሁም ረዳት ፕሮዲውሰሩ ፋሲል ገበየው፣ ቴክኒሻኑ ኦድሬስ ሬጅስ በስቱዲዮ አብረውን ይገኛሉ። ፕሮግራሙን የምናስተናግድላችሁ ሶሎሞን አባትና
አሉላ ከበደ ነን።
ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። ሐኪሙን ይጠይቁ ተከታዩ ዝግጅት ነው። ሐኪሙን ይጠይቁ ለምሽቱ ከአድማጭ በደረሰ ጥያቄ መነሻነት በመገጣጠሚያ ሕመም ዙሪያ የተጀመረ ቃለ ምልልስ ሁለተኛ ክፍል ነው ይዞ የቀረበውም። በሕክምናው ቋንቋ ከእንግሊዝኛው አጠራር አርትራይትስ በመባል በሚታወቀው በዚህ የሕመም አይነት ዙሪያ ለቀረቡ ጥያቄዎች ማብራሪያ የሰጡት የመስኩ ልዩ ባለሙያ ዶክተር ሞገስ ሲሳይ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ዶክተር ሲሳይን ያወያየው። አሉላ፣ የዛሬው ዝግጅትህ ትኩረት ምን ይሆን?
አመሰግናለሁ ሰለሞን። ይበልጡን ለህመሙ ህክምና በሚረዱ አማራጮች ላይ ነው የሚያተኩረው የዛሬው ዝግጅታችን። ከዚያ በፊት ታዲያ ህመሙ ከመከሰቱ አስቀድሞ ስለመከላከል የሚያስችሉ ዘዴዎች ይኖር ይሆን መልከት እናደርጋለን። ዶክተር ሞገስ ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልብ አለመታዘዝ፣ እብጠት፣ እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ?
አዎ፣ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየነው። አንደኛው ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይትስ የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዛ የተነሳ እብጠት፣ አንዳንድ ጊዜ የአንጓዎች አለመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋር አብሮ የሚመጣ ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ዝቅ ብሎ ያለው እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር፣ እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው
የአካል እንቅስቃሴ።
አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን፣ የአንጓ አለመታዘዝን የሚያመጣው ችግር እንደ ዱብ እዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።
ዶክተር ሞገስ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዚያ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት ቀድሞ ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ሕክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ሕክምና አማራጮቹ ከመሄዳችን በፊት አንድ ህመምተኛ የመገጣጠሚያ ህመም ወይም ደግሞ የአንጓ ብግነት ምልክቶች ኖረውት ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል? ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደ ገለጹት ደግሞ ፈጥኖም ህክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዘው መሄድ አለባቸው ሐኪማቸውን ለመርዳት?
ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው ዳያግኖሲስ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው፣ ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከመኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር፣ ወደ ወዲህ በተንቀሳቀሱ ቁጥር ያ እብጠት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም። በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል። ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ቁስለትን በተመለከተ ያለው ነው። ሌላው ግን የአጥንትና የአጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል።
መልካም።
እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር እንደ አንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ሊያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ህመም ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አድርጋለሁ። ዶክተር ሞገስ፣ በህክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የህክምና አማራጮች አሉት?
እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት ይወሰን ነገር ነው። ብዙውን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታይ ኢንፍላማቶሪ በመባል ይታወቃሉ። እነዛ ጠቀሜታ አላቸው። ፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ እብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮኩዊን ይባላል። ኮባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሐኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደ መግደል ይሆናል። ትልቅ ጠቀሜታ አለው። እሱም ማገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሁኔታ ላይ የተመረኮዘ ይሆናል። ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል። ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ ከሐኪሞቻቸው ጋር እጅና ጓንት ሆኖ መስራት ይጠቅማል ብዬ አሰብ የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይሄ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሐኪሜ በኩል ቢደረግልኝ እወዳለሁ የሚለውን አብሮ የመስራት ባህል ማዳበር እንዳለብን ነው ላስገነዝብ የምወደው።
የአንጓ ብግነት ወይም በእንግሊዝኛ ሕክምና አጠራር አርትራይተስን ምንነትና የሕክምና አማራጮች እንዲሁም መከላከያውን በተመለከተ የባለሙያውን ምክርና አስተያየት ነበር የተከታተላችሁት አድማጮች። እንግዳችንን ዶክተር ሞገስ ሲሳይን ለጊዜያቸው አመሰግናለሁ። በሌላ ፕሮግራም መልሰ እናገኛቸዋለን። አሁን ሌላው ሳምንታዊ ቅንብር ነው የሚከተለው፣ ንግድና ምጣኔ ሀብት።
የኢትዮጵያ የገንዘብ ሚኒስትር ለፓርላማ ያቀረቡት የ320.8 ቢሊዮን ብር በጀት እንዴት ይደላደላል? የክልሎች በጀት ጭማሪ ሲያሳይ ከዚህ ቀደም በብሔራዊ በጀት ውስጥ ሰፊውን ቦታ ይዞ በነበረው የካፒታል በጀት ድርሻ ላይ የተመጠነ ጭማሪ ተደርጓል። ዶክተር ሰኢድ ኑሩ በኢትዮጵያ የኢኮኖሚክስ ባለሙያዎች ማኅበር ተመራማሪ ናቸው። ዜጎች ስለ መንግሥት በጀት ማወቃቸው ዞሮ ዞሮ ብዙ ገንዘብ የሚከፈለው ከእነሱ በሚሰበሰብ ግብር ስለሆነ ኪሳቸውን ይመለከታል ይላሉ። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር ነው።
ባደጉት አገሮች በጀት ሲደለደል ትልቅ ክርክር ያካሄዳል። በፓርቲ መስመርም አተካሮ ያስነሳ እንደሚታወቀው እና ይሄ ያለ ምክንያት አይደለም። ብዙ ኢምፕሊኬሽኖች አሉት። የመንግስት በጀት ብዙ እንድምታዎች አሉት። በጀት በራሱ ድልድል ትልቅ የፖሊሲ መሳሪያም ነው እና ዜጎች ይሄ ይመለከታቸዋል። በትልቁ ስናስበው የትኞቹ ክፍላተ ኢኮኖሚዎች ትኩረት መሰጠት እንዳለባቸው በበጀት ይወሰናል። በበጀት ስራ ይፈጠራል። የማክሮ ኢኮኖሚ መረጋጋት እንዲሁ በበጀት ይወሰናል። በክልሎች መካከል የተመጣጠነ ልማት እንዲኖር በዛው በበጀት ይወሰናል። ዛሬም ብቻ አይደለም፣ ለልጆቻችንም ከዛ በኋላ ያሉ እጣዎች፣ የአገር እጣ ፋንታዎች፣ የአገር እድገት፣ እነዚህ ሁሉ ዛሬ በምናደርጋቸው የበጀት ድልድሎች ሁሉ ይወሰናል። ሁለት ክፍሎች አሉት በጀት ሲባል፣ የግድ ወጪው ብቻ አይደለም፣ ገቢው እናስባለን። ከገቢው ቀጥሎ እንደገና ወጪውንም እናስባለን። ከገቢው ስንነሳ ከፍተኛ በጀት ሲኖር ከውጭ ምን ያህል ያስፈልገናል፣ በሀገር ውስጥ ምን ያህል ሊሰበሰብ ታቅዷል። እነዚህ በራሳቸው ትልቅ የፖሊሲ መሳሪያ ናቸው። ዜጎች ምን ያህል ሊከፍሉ እንደሚጠበቅባቸው ያመላክታል። በብድርና ደግሞ በተለይም በብድር የሚመጣ በሚሆንበት ጊዜ ነገ ስለምንከፍለው እናስባለን። እነዚህ ሁሉ ትልቅ ናቸው። በውጭ ደረጃ ብዙ የሚመለከተን ነገር አለ። እንግዲህ ከትንሽ ከሰፈር ጀምሮ እኔ አካባቢ ምን ያህል ይደርሳል እስከ ክልል ድረስ ሊሄድ ይችላል። በሀገር ደረጃ ደግሞ በየትኞቹ ክፍላተ ኢኮኖሚዎች የተሻለ ድልድል ተደርጓል የሚባሉ ሰፋ ያሉ ኢሹዎች ሊነሱበት የሚችሉ ነው እና ዜጎች ስለ ሀገሪቱ የወደፊት ዕጣ ፈንታም በእንደዚህ አይነት የበጀት ድልድሎች አቅጣጫ የሚያመላክት በመሆኑ ይመለከታቸዋል፣ ሊጠይቁም ይገባል። እንደ አይነት ብናው
ስለዚህ በአሁኑ በጀት ምን ያህል የነሱን ኪስ ይመለከታል የሚለውን እንነጋገርና ወደ ድልድሉ እንገባለን። ምን ያህሉ ነው ከሀገር ውስጥ በግብር ሊሰበሰብ የታቀደው? በቀጣዩ ዓመት በጀት
በግብር ወደ 196 ቢሊየን፣ ከታክስ ካልሆኑ ገቢዎች ደግሞ ወደ 24.6 ቢሊየን፣ በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ 221 ቢሊየን ብር ገዳማ እንደሚሰበሰብ ይጠበቃል። የውጭ እርዳታ አለ። አሁን በተያዘው በጀት እንደሚቀንስ ነው። በተለይ 24% ገደማ እንደሚቀንስ ይታሰባል። በብድር መልክ ከውጭ ሀገር ይገኛል ተብሎ የሚታሰበው እሱ ትንሽ ጭማሪ አለው። ባለፈው ዓመት ይገኛል ተብሎ ከታሰበው በብድር ዘንድሮ ይገኛል ተብሎ የተቀመጠው ይጨምራል። ሌላው እንግዲህ ከውጭ ሀገር ከሚገኘው በተጨማሪ እና ከታክስ ከሚሰበሰበው ሀገር ውስጥ ብድር የምንለው ይሄ ዶሜስቲክ ቦሮዊን እሱም ወደ 52% ጭማሪ ያሳያል። በሀገር ውስጥ ፋይናንስ ለማድረግ
እንግዲህ የበጀት ድልድሉን ስንመለከት ያው ብዙ ዘርፎች ያሉት ነው፣ ግን ዋና ዋናዎቹን እንመልከት። ከዚህ ቀደም የካፒታል በጀት ከፍተኛ ድርሻ የነበረው ነው፣ አሁንም አለው። ግን የክልሎች በጀት ዘንድሮ በጣም የጨመረበት ሁኔታ ነው ያለው። እስኪ ይሄንን አዲሱን ሁኔታ እንመልከት።
የዘንድሮ በጀት ድልድል ላይ ከሌላው ጊዜ በተለየ ለክልሎች የተሰጠው የ4.5 ካለፈው ዓመት የ4.5 ድርሻው ማለት ነው የ4.5 ጭማሪ ያሳያል። ለምሳሌ ያለፈው ዓመት በጀት ዓመት 32% ነበር ከአጠቃላይ፣ አሁን ወደ 36.6% ጨምሯል። የ4.5% ጭማሪ ያሳያል። በፌዴራል መንግስት ስር የሚወድቀው የመደበኛ ወጪ ደግሞ የ0.5% ብቻ ጭማሪ ያላት ከ25% ወደ 25.5%። የካፒታል በጀት ከ38.5% ወደ 35.8% ጨምሯል። ይሄ ማለት በግምት ወደ የተጠጋጋ በ3% ቅናሽ ያሳያል የካፒታል በጀቱ። በአገር አቀፍ ደረጃ የካፒታል በጀት ቀንሷል ለማለት ክልሎች የእነሱን ድልድል ማየት ይጠይቃል። በአብዛኛው እኔ እስከሚገባኝ ድረስ ክልሎች ከመደበኛ ወጪ ይልቅ የካፒታል ወጪያቸው ይጨምራል። በሱ ሊካካስ ይችል ይሆናል።
እንግዲህ የበጀት መጓደሉንም ብንመለከት ከ53 ቢሊዮን ብር በላይ ነው። ይሄ ማለት ምን ማለት ነው? የበጀት መጓደል በምጣኔ ሀብቱ መለኪያዎች ምንን ያሳያል?
እንግዲህ በኢኮኖሚክስ የበጀት ጉድለት በተለይ የንግድ ሚዛን ብቻ ሳይሆን የክፍያ ሚዛን ነጸብራቅም ጭምር ነው። ከሱ ጋር ይያያዛል። በሀገር ውስጥ አቅም ገዝተን ሀገር ውስጥ ባመረትነው ምርት አምርተን ሸጠን ባገኘነው እና የምንገዛቸው በቂ ካልሆነ ከውጭ ፍላጎት አለን፣ እቃዎችን እናስገባለን። እሱን ለማስገባት ከየውጭ ምንዛሬ ያስፈልገናል። እሱን ለማግኘት ደግሞ መሸጥ አለብን እና የዚህ ነጸብራቅ መበደርን ከውጭ ይጠይቃል፣ ወይም በእርዳታ መልክ ማምጣት ትችላለህ። ይሄ ምን ማለት ነው? ሁለት ጉድለቶች አሉ፣ ያጋጥማሉ ሀገርን። አንደኛው መንግስትን በመንግስት በኩል በሰበሰበው ገቢ በሀገር ውስጥ በሰበሰበው ገቢ ወጪዎቹን መሸፈን ካልቻለ የግድ ሀገር ውስጥ ከመንግስት ውጭ ባሉ ክፍላተ ኢኮኖሚዎች በተለይ ከፕራይቬት ሴክተር ከምንለው ከውጭ ሀገር ደግሞ ከሌሎች ሀገራት በሚገኝ ገንዘብ ይሸፍናል። ይሄ አንዱ ጉድለት ነው። ሁለተኛው የዚህ ነጸብራቅ ደግሞ በወጪ ንግድ ሂደት ውስጥ በሀገር ውስጥ አምርተን በሸጥን ባገኘነው ገቢ ከውጭ ሀገር ለምናስገባቸው እቃዎች ለእነዚህ መሸፈን ካልቻል እንደዚሁ ከውጭ እንበደራለን። ይሄ ሁለት ክፍተቶች ናቸው። አሁን እንግዲህ በምንመለከተው ጊዜ ሁለቱም በምናይበት ጊዜ በተለይ ማነው የመንግስት በጀት ኩትለት በመናይበት ጊዜ ስትሪክት ይሆኑ ትንሽ ጠበቅ ያለው ትርጉም ምንድነው? አንድ መንግስት በሀገር ውስጥ በሰበሰበው ገቢ ታክስ ሊሆን ይችላል፣ ከታክስ ውጭ ሊሆን ይችላል። በዚህ የተሰበሰበው አጠቃላይ ወጪዎቹን መሸፈን ካልቻለ ጉድለት አለበት።
ሄኖክና እንግዳው እናመሰግናለን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
እስላማዊ መንግሥት ነኝ ሲል ራሱን የሚጠራው ጽንፈኛ ቡድን አይሲስ ኢራቅ ከተማ ሞሱል ውስጥ የሚገኘውን ታሪካዊ የአልኑሪ መስጊድ አውድሟል። የጽንፈኛው ቡድን መሪ አቡበከር አልባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት ላይ አሸባሪው ቡድን ሞሱልን ከተቆጣጠረ በኋላ እስላማዊ መንግሥት የተባለውን ቡድን መቋቋም ያወጀው በዚያ መስጊድ ውስጥ እንደነበር ይታወሳል ይልና የታላቁ አልኑሪ መስጊድ መውደም አይሲስ ምን ያህል ችግር ውስጥ እንዳለና እንደ ተገለለ የሚያሳይ ተጨማሪ ማስረጃ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ይህን በሞሱል ሕዝብ ላይ የተፈጸመ ወንጀል አጠንክረን እናወግዛለን። አይሲስ ለኢራቅ ማንነት ለባህሏም ሆነ ለሃይማኖቷ ከበሬታም ሆነ ደንታ የሌለው መሆኑን ያረጋግጣል ሲሉም አክለዋል ቃል አቀባይዋ። 800 ዓመታት ግድም ዕድሜ ያለው የአልኑሪ መስጊድ ለሞሱል ነዋሪዎች እምነትና አንድነት አይነተኛ መለያ ሆኖ ቆይቷል። አይሲስ ይህን በቦምብ ያጋየውን ታሪካዊ መስጊድ ወንጀለኛውን የፍጅት ዘመቻ ያስገድዶ መድፈርና ኋላ ቀሩን የባሪያ ፍንገላ ሥርዓት ማካሄድ ትክክለኛ መሆኑን በይፋ ለማሳመን ተጠቅሞበታል ብሏል ርዕሰ አንቀጹ። በመቀጠልም የመስጊዱና በውስጡ የነበሩ ጥንታዊ ቅርሶች መውደም ሞሱል በሚገኙ የኢራቅ ዜጎች ላይ ብቻ ሳይሆን ቅርሱን በሚጋራው በመላው ዓለም ሕዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄዘር ኖሬት ተናግረዋል። በኅብረ ብሔር ጦሩ የሚታገዙት የኢራቅ መንግሥት የጸጥታ ኃይሎች በአንድ ወቅት አይሲስ ይቆጣጠረው ከነበረው ሰፊ ግዛት 70% አስለቅቀዋል። 2,700,000 ኢራቃውያንንም ከአይሲስ አረመኔያዊ አገዛዝ ነጻ አውጥተዋል። ዩናይትድ ስቴትስና ሸሪኮቿም በአይሲስ ላይ የተጀመረውን ዘመቻ በማፋፋም መሪዎቹን ከጦር ሜዳ በማስወገድና ለመዋጋት የሚረዳውን የሀብትና ሌላም ምንጭ በማድረቅ እየረዱ ናቸው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲያጠቃልል ዩናይትድ ስቴትስ ኢራቅ አይሲስን ከመላው ግዛቷ ለማስወጣትና ዳግም አለመመለሱን ለማረጋገጥ በምታደርገው ጥረት ማገዟን በቁርጠኝነት ትቀጥላለች። ዩናይትድ ስቴትስና ዓለም አቀፉ ጥምረት ከኢራቅ መንግሥትና ሕዝብ ጎን በመቆም የሕዝቡ መጻኢ ዕድል የሰላምና የብልጽግና እንዲሆን መርዳታቸውን ይቀጥላሉ ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የፕሮግራም ማሳሰቢያ አለን። የሳዑዲ አረቢያ መንግሥት በሀገሪቱ ያለ ሕጋዊ ፍቃድ የሚኖሩና የሚሰሩ ሰዎች እንዲወጡ የሰጠው የዘጠና ቀናት የጊዜ ገደብ ተጠናቋል። አሁንም ወደ 60,000 የሚጠጉ የጉዞ ፈቃድ ወስደው ወደ ሀገራቸው ለመመለስ አልቻሉም። ፈቃድ የሌላቸው 105,000 ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43,000 በላይ የሚሆኑት ደግሞ ወደ ሀገር ገብተዋል። የጉዞ ሰነድ ወስደው ቲኬት ቆርጠው በበረራ እጥረት ምክንያት ወደ ሀገር ለመሳፈር የተቸገሩት ከዛሬ ነገ እንነሳለን በሚል የኢትዮጵያ አየር መንገድ በሚነሳባቸው ጅዳና ሪያድ አየር ጣቢያዎች ላይ ለመዋል ለማደር ተገደዋል። ለጥያቄው መልስ ዝግጅት ከዕለት ተዕለት ዜናችን ባለፈ ወደ ሀገራቸው የሚመለሱ ኢትዮጵያውያን ምን ዓይነት የሥራ ዕድል ይጠብቃቸዋል? መልሶ የማቋቋም ዕቅድስ አለ? የሚል ጥያቄ አንስቶ ያወያያል። በአጠቃላይ በሀገሪቱ የተንሰራፋው የወጣቶች ሥራ አጥነት ለዚህ ችግር መንስኤነት ምን ያህል ድርሻ አለው? ከጥያቄዎቹ አንዱ ነው። ሁኔታውን በቅርበት የሚዘግቡ ሁለት ጋዜጠኞች ነቢዩ ሲራክና ስለሺ ሽብሩ ከየማስታወሻ ደብተራቸው በዘገባዎቻቸው የተረዱትን ያብራራሉ። የኢትዮጵያ መንግሥት የፖሊሲ አውጪዎችንም በዚህ ዝግጅት ለማቅረብ እየጣርን ነው። እስከዚያው ጥያቄዎቻችሁን ላኩልን። 2022059942 የውስጥ መስመር 14 ነው። horn@voanews.com ኢሜላችን ነው።
አድማጮች ስርጭታችን በዚሁ አበቃ። አሁን የትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተንን። በነገራችን ላይ ኢትዮጵያና ዩናይትድ ስቴትስ የንግድ ግንኙነት ዛሬ ልክ 103 ዓመት ሆነው። ጤና ይስጥልኝ።